የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከአሜሪካ ድምጽ ራዲዮ ጋቢና ቪኦኤ ጀምረ ዛሬ ቀኑ ሰኔ ሰኞ ዛሬ ቀኑ ሰኞ ህዳር 15 2012 ዓመተ ምህረት ነው። ከአዲሱ ትውልድ ድምጽ ከጣዮቹን ጉዳዮች ዛሬ ምሽት ሰማላችሁ።
በወሎ ዩኒቨርሲቲ ተማሪዎች መካከል የተፈጠረውን ግጭት ለመፍታት የእርቅ ስነ ስርዓት መደረጉ ተሰምቷል።
እኛ የዩኒቨርሲቲ ተማሪዎች ዓለም አቀፍ ቁጣችን እንዲጎለብትና እንዲሰፋ በአምሮ ልማት ላይ የማይነጥፍ ድጋፍን እንጂ በብሔር በሃይማኖትና በፖለቲካ ልዩነት እርስ በርስ ሊያፋጁን የሚጥሩትን መንግስት ከጎናችን ሆኖ እርምጃ እንዲወስድልን እንጠይቃለን።
ከተማሪ ተወካዮች መካከል አንዱ ነበር የሰማነው። በምሽቱ ከሚደመጡ ዘገባዎች መካከል አንዱ ነው። በተያያዘ ዜና በተፈጠረ አለመረጋጋት ምክንያት ትምህርት መስጠት አቁሞ የነበረው የባህር ዳር ዩኒቨርሲቲ ወደ ነባር ስራው መመለሱ ተሰምቷል።
ወጭ ልጆችም እየተመለሱ ዛሬ ግን ሙሉ በሙሉ ተማሪው ትምህርት ላይ ነው ያለው።
በባህር ዳር ዩኒቨርሲቲ የመረጃና ስልታዊ ግንኙነት ምክትል ፕሬዝዳንት የሆኑት ዶክተር ዘውዱ እምሩን ላይ ሰማናቸው አብረውን ያመሻሉ።
እነዚህና ሌሎች ዘገባዎች በምሽቱ ይደመጣሉ። አብረናችሁ የምናመሸው ሀብታሙ ስዩምና
ኤደን ገረመውነን።
አስቀድመን አብራችሁን ስለምታመሹ እናመሰግናለን። በመቀጠል የዓለምን ውሎ የሚያስተምሩን አጫጭር ዜናዎች ይቀርባሉ።
ከዜናዎቹ ጋር ተመልሰን መተናል። በኬንያ ከሚኖሩ ከ27000 በላይ የኢትዮጵያ ስደተኞች 4500 ያህሉ ወደ ሀገር ለመመለስ ፈቃደኛ መሆናቸው ታውቋል። የዓለም አቀፉ ስደተኞች ድርጅት ኬንያ ቅርንጫፍ እንዳስተዋቀው በስካሁኑ በተደረገው ምዝገባ 2200 ትውልድ ኢትዮጵያውያን ስደተኞች ወደ ኢትዮጵያ ለመመለስ ተመዝግበዋል። የድርጅቱ የኬንያ ቅርንጫፍ ምክትል ቃል አቀባይ ሮዝ ኦጎላ ስደተኞቹ ወደ ሀገራቸው ለመመለስ ይወሰኑት በቅርቡ ከዩኤንኤችሲአር ከኬንያ መንግስትና በኬንያ የኢትዮጵያ ኤምባሲ ጋር ውይይት ካደረጉ በኋላንም መሆኑንም ጠቁመዋል። በካኩማ ካምፕ የተጠለሉ የኢትዮጵያውያን ስደተኞች ወደ ኢትዮጵያ ስለመመለስ በኬንያ ካለው የኢትዮጵያ ኤምባሲና ዩኤንኤችሲአር ተወካዮች ጋር አድርገዋል ስለተባለው ውይይት ከቪኦኤ ለቀረበው ጥያቄ አንድ ስማቸው እንዳይጠቀስ የፈለጉ ትውልደ ኢትዮጵያዊ ስደተኛ የሚከተለውን ብለዋል። እስካሁን ድረስ ምንም አይነት ስብሰባ አላደረግንም፣ በካምፖስትም የተደረገ ስብሰባ አልነበረም ብለዋል። ኢትዮጵያውያን ስደተኞች ላቀረቡት ስጋት የዩኤንኤችሲአር ኬንያ ቅርንጫፍ ምክትል ቃል አቀባይ ሮዝ ኦጎላ ምላሽ ሰጥተዋል። ለተመላሽ ስደተኞች ሊደረግ ስለሚገባው ድጋፍ ሲናገሩም ድርጅታቸው ሊመለሱ ለሚፈልጉ ስደተኞች የጉዞ ወጪ እንደሚሸፍን እንዲሁም ሀገር ቤት ተመልሰው እስኪቋቋሙ ድጋፍ ይደረግላቸዋልም ብለዋል።
በኒ በተባለችው በኮንጎ ዲሞክራሲያዊ ሪፐብሊክ መስራቃዊ ክፍል የምትገኝ ከተማ ነዋሪዎች የከተማይቱን አዳራሽ በሳት ማገይታቸው ተዘግቧል። በአማጽያነት የሚጠረጠሩ ሰዎች ዛሬ 8 ሰዎችን ከገደሉ በኋላ በድርጊቱ የተቆጡ ሰዎች እርምጃውን እንደወሰዱ ነው የተገለጸው። በግድያው የተቆጡት ሰዎች ከቤኒ ወጣ ብሎ ወደሚገኘው የተባበሩት መንግስታት ድርጅት የሰላም ጥበቃ ተልዕኮ ማምራታቸውም ተዘግቧል። አንዳንዶቹ የሰላም ጥበቃው ኃይል አማጽያን ከሚያደርሱብን ጥቃት ሊከላከልልን ባለመቻሉ ከአካባቢው ይውጣ እንደሚሉ ታውቋል። ቤኒ የኢቦላ በሽታ የተዛመተባት ከተማ መሆኗ ተገልጿል።
በትላንትናው ዕለት ጊኒቢሳ ላይ የተካሄደው ፕሬዝዳንታዊ ምርጫ ሰላማዊ፣ የተረጋጋና ስነ ስርዓት የተሞላበት ነበር ብለዋል የፖርቹጋልኛ ተናጋሪ ሀገሮች ዓለም አቀፍ ታዛቢ ቡድን መሪ ኦልደሚር ባሎይ። የምርጫው ውጤት በመጪው ሐሙስ እንደሚታወቅም ይጠበቃል። የምዕራብ አፍሪካዊቱ ሀገር ከ45 ዓመታት በፊት ከፖርቹጋል ቅኝ አገዛዝ ነጻ ከወጣችበት ጊዜ አንስቶ የፖለቲካ መረጋጋት አግኝታ እንደማታውቅም ተገልጿል። ለሁለተኛ ጊዜ ለመመረጥ የሚወዳደሩት ፕሬዝዳንት ጆዜ ማሪዮ ቫስ ከነጻነቱ በኋላ በመፈንቅለ መንግስት ከመገደል የዘለቁት እሳቸው ብቻ ናቸው። የጊኒ ቢሳው ህዝብ ሉዓላዊ በመሆኑ የምርጫውን ውጤት አከብራለሁ ሲሉ ቫዝ በመዲናይቱ ቢሳው ድምጽ ከሰጡ በኋላ ተናግሯል። ሰላም የማምጣት ተልእኮዬንም ፈጽሜያለሁ ብሏል ፕሬዝዳንቱ። ዋናው የፕሬዝዳንቱ ተወዳዳሪ የቀድሞ ጠቅላይ ሚኒስትር ዶሚኒጎ ሶሜሬስ ፔሬራ የምርጫውን ውጤት ለማክበር ቃል ገብተዋል። እነዚህ ምርጫዎች ለሀገሪቱ መጻኢ ዕድልም ወሳኝ ናቸው ተብሏል።
የሆንግ ኮንግ ዲሞክራሲ ደጋፊዎች ትናንት በተካሄደው ምርጫ ሰፊ ድል ማግኘታቸው ታውቋል። አርቲኤችኬ የተባለው የዜና ስርጭት በገለጸው መሰረት ተቃዋሚ ተወዳዳሪዎች ወደ 90% የሚጠጋ የምክር ቤት መቀመጫን አፍሰዋል። በፊት ምንም ያልነበራቸው ዲሞክራቶች ከ18 የወረዳ ካውንስሎች 17ቱን ይቆጣጠራሉ። ምርጫው የሆንግ ኮንግ ፖለቲካን ይቆጣጠሩ ለነበሩት የቻይና ደጋፊዎች ሽንፈት ማስከተሉ ታውቋል። ለአምስት ወራት ያክል የዘለቀው የዲሞክራሲ ንቅናቄ ደግሞ ድጋፍ እንዳለው የሚያሳይ ማስረጃ ነው ተብሏል። አድማጮች ለአሁን ያዝናቸው አጫጭር ዜናዎች እነዚህ ናቸው። ዘርዘር ያሉት ዘገባዎች ወደሚደመጡበት ምዕራፍ እንሻገራለን። ከጋቢና ቪኦኤ ጋር ናችሁ። አብራችሁን ስለሆናችሁ እናመሰግናለን። አሁን ወደ ቀዳሚው ዘገባ እንሻገር። በወልዲያ ዩኒቨርሲቲ በተፈጠረው ግጭት ሕይወታቸው ያለፉ ተማሪዎች ሞቱን ተከትሎ በተለያዩ የትምህርት ተቋማት ውስጥ አለመረጋጋት ሰፍኖ ቆይቷል።
ከነዚህ ዩኒቨርሲቲዎች መካከል አንዱ የሆነው ባህር ዳር ዩኒቨርሲቲ በዛሬው ዕለት ትምህርት ጀምሯል። ለዩኒቨርሲቲው ሰላምና መረጋጋት አስተዋጽኦ ያደረጉ አካላትም የጋራ መግለጫ ሰጥተዋል። አስቴር ምስጋናው እንዲታሰማናለች።
ዩኒቨርሲቲው ለጊዜው አላወቁትም ባለው ምክንያት በተማሪዎች መካከል በተፈጠረ ግጭት የመማር ማስተማር ሂደቱ ከተቋረጠ አንድ ሳምንት ገደማ ሆኖታል። ችግሩ ከተፈጠረ ጊዜ አንስቶ የተጎዱትን በመንከባከብ
ጥቅምት 29 ቀን 2012 ዓ.ም ምረት በወልዲያ ዩኒቨርሲቲ በተከሰተ ግጭት የሁለት ተማሪዎች ሞት ተከትሎ በሀገሪቱ ባሉ የተለያዩ ዩኒቨርሲቲዎች ግጭቶች ታይተዋል። አለመረጋጋትም ተከስቷል። አለመረጋጋት ከታየባቸው ዩኒቨርሲቲዎች መካከል የባህር ዳር ዩኒቨርሲቲ አንዱ ነው። ተማሪዎች ለጥቂት ቀናትም ቢሆን በስጋት ምክንያት ትምህርታቸውን አቋርጠው እንደነበርና ዛሬ መደበኛ ትምህርት መጀመራቸውን የመማር ማስተማሩን ሂደት ወደ ሰላማዊ መንገድ እንዲመጣ ተሳትፎ ያደረጉ የህብረተሰብ ክፍሎች የጋራ መግለጫ ሰጥተዋል። በባህር ዳር ዩኒቨርሲቲ የኢንፎርሜሽንና ስትራቴጂክ ኮሙኒኬሽን ምክትል ፕሬዝዳንት ዶክተር ዘውዱ ምሩ በዩኒቨርሲቲ ውስጥ መረጃዎችን በፍጥነት ለመለዋወጥ በተፈጠረው መዋቅር ተማሪዎችን ማረጋጋት እንደተቻለ ይናገራሉ።
ችግሮች የሚነሱት ትክክለኛ ባልሆነ መረጃ በተለይ በማህበራዊ ሚዲያ በሚናፈሱ መረጃዎች በመሆኑ ምክንያት ምናልባትም ደግሞ ሌላ ቦታ ላይ ወደ ግጭት የገቡ አካላት እዚህም ተመሳሳይ ነገር ይደርሳል በሚል ፍርሃት ያለባቸውን ተማሪዎች ከግቢ ውስጥ ከከፍተኛ አመራሩ ጀምሮ በፕሬዝዳንቱ የሚመራ አንድ የሰላም ኮሚቴ አለ። ተማሪዎች ህብረት አመራሮች አሉ። የዩኒቨርሲቲው ከፍተኛ አመራር አለ እኛ ያለንበት። ከዛ ቀጥሎ የጸጥታ ኃይል አለ። የዩኒቨርሲቲው ውስጥ ሪዛይድ የሚያደርግ የጸጥታ ቡድን አለ። ስለዚህ እነዚህ ሁሉ አካላት ያሉበት በየዕለቱ በየግቢዎች ምን እየተከናወነ እንደሆነ ይገመግማሉ። እንደገና በየግቢዎች ያሉ ደግሞ ንዑስ ኮሚቴ አለ። ይሄ ኮሚቴ እስከ ዶርም የተማሪዎች ዶርም ድረስ እስከ መመገቢያ ክፍላቸው ድረስ እስከ ማንበቢያ ክፍሎች ድረስ እስከሚንቀሳቀሱባቸው ቦታዎች ድረስ ተማሪዎች በምን ሁኔታ ላይ እንዳሉ በየጊዜው እየገመገመ ትክክለኛ የሆነ መረጃ እየሰጠ እነዚህ ተጠናክረው በየዕለቱ ስለሚንቀሳቀሱ ችግሮች ሳይኖሩ ወጭ ልጆችም እየተመለሱ ዛሬ ግን ሙሉ በሙሉ ተማሪው ትምህርት ላይ ነው ያለው።
ከባህር ዳር ከተማ ወጣቶች፣ ከከተማ አስተዳደሩ፣ ከሀገር ሽማግሌዎችና ከከተማ ነዋሪዎች ጋር የተፈጠረው መዋቅር ደግሞ የዩኒቨርሲቲውን ግቢ መጠበቅና ተማሪዎች በከተማ ሲንቀሳቀሱ አንዳች ችግር እንዳይገጥማቸው ጥበቃ ያደርግ ነበር ያሉት በዩኒቨርሲቲው የአስተዳደር ጉዳዮች ምክትል ፕሬዚዳንት አቶ ብርሃኑ ገድፍ ናቸው።
ተማሪውን እስከ ሌሊቱ 6 ሰዓት 5 ሰዓት ድረስ ያወያየን ያሉ ችግሮችን መፍታት እንድንችል ሰፊ ጥረት ነው የተደረገው። ለዚህ እንዲረዳንም ከከተማ አስተዳደሩ ጋር የዩኒቨርሲቲው የሰላም አማካሪ ምክር ቤት አለ። የሀገር ሽማግሌዎችና የሃይማኖት አባቶች ያሉበት እነሱን በማናገር የሃይማኖት አባቶችን ካፍቴሪያ ውስጥ እያስገባን አብረን ከተማሪው ጋር ምግብ እየበሉ እየተወያዩ ስራ መስራት እንዲችሉና ይሄ ደግሞ ዘላቂነት እንዲኖረው የከተማው ወጣት አደረጃጀት ሙሉ በሙሉ ለከተማው አገልግሎትም ለዩኒቨርሲቲው አገልግሎት የሚሰጡ እንደ ውሃ መብራት የሚመለከታቸው አካላት ባለቤት ሆነው እንዲሰሩ ሰፊ ውይይት ተካሂዷል። ወጣቱም አሁን ተደራጅቶ ዙሪያውን ዩኒቨርሲቲውን ጥበቃ እያደረገ ነው ያለው። ዩኒፎርም ለብሰው ነው የሚጠብቁት። በዚህ አማካኝነት ይደርሳል ተብሎ የሚታሰበው ነገር ሳይደርስ ነው የቀረው። በየክላሱ ደህንነታቸው መጠበቅ እንዲችል በየዶርሚተሪውና በምግብ አካባቢ የመብተና ፖሊስ አለ። ሁሉንም የዩኒቨርሲቲውን በተራ የሚጠብቁ ፖሊሶችን አሰማርተናል። ከዚህ አንጻር እስካሁን ድረስ ሰላማዊ ነው። በዚህም በመቀጣዩት ጊዜም ችግር ይደርሳል ብለን አናስብም።
የሀገር ሽማግሌዎችም በፍርሃት ውስጥ የነበሩ ተማሪዎችን የማረጋጋት ስራ መስራታቸውን የባህር ዳርና አካባቢው የሀገር ሽማግሌዎች ፕሬዝዳንት ሊቀ ህሮያን በላይ መኮንን ይናገራሉ። ወጣቱ ትውልድ ሀገር የማስቀጠል ኃላፊነት እንዳለበት መዘንጋት የለበትም ሲሉ መክረዋል።
ወጣ ያሉ ልጆች ነበሩ ወደ ስላሴ ቤተክርስቲያንም ወደ መሰረተ ክርስቶስ ቤተክርስቲያንም እነሱን ለማግባባት ትልቅ ስራ ተሰርቷል። በዋናነት የሌሎቹ ዩኒቨርሲቲዎች ስሜት እዚህ ላይም ትንሽ የሆነ ተጽዕኖ ፈጥሮ ስለነበር ስጋት ብቻ የመስጋትና በተለይ የኦሮሚያ ልጆች በስጋት መውጣት ጀምሮ ነበር። ያንንም የኛ የሀገር ሽማግሌ አንድ 7 ሽማግሌዎች ተገኘን። አንድ ያናኑት አባትም ጠራን። በዚህ አማካይነት ልጆችን መከረን አይዟችሁ ብለን አብረታተን ያው እንዲመለሱ አደረግና እና አሁን ደግሞ ወደ ሰላማዊ የመማር ማስተማር ሂደት እየተገባ ስለሆነ በጣም ደስ ብሎናል። ወጣቱን ትውልድ የመምከርና የማስተማር በአባቶችና በልጆች መካከል በሽማግሌዎችና በወጣቶች መካከል የተፈጠረ ክፍተት አለ። ያን ክፍተት መሙላት ከወጣቶች ጋር ሆኖ ለመስራት አንዱ ትልቁ አላማችን ነው። ከዚህም ጋር ተያይዞ ስለ ነገዋ ኢትዮጵያ ስለ ራሱ ህልውና ይቺን ሀገር ማስቀጠል ማለት ወጣቱ ራሱን ማስቀጠል ማለት ነው። ሌላ ሀገር አይኖረውምና በዚህ መንገድ ይቺን ሀገር ተረጋግተን ተመካክረን ተቻችለን የትናንት ታሪክ እያነሳን ከመጣላት ይልቅ ስለ ዛሬና ስለ ነገ እያሰብን ብንሰራ መልካም ነው ብዬ አስባለሁ።
ተማሪዎቹን ወክሎ የተገኘው ተማሪ አደባባይ ጋሻው በበኩሉ ተማሪዎች በዩኒቨርሲቲ ቆይታቸው ችግሮች ሲፈጠሩ እንደ ተማረና እንደ ሰለጠነ ሰው በውይይት የመፍታት ልምድ ለማዳበር አቋም መያዙን ይናገራል።
ልክ እንደ ተማረ ሰው ቻሌንጅ የማድረግ የመወገት የመወያየት እንጂ ወደ ሌላ ወደ ብሄር ወደ ምን የሚለው ነገር ባህርንም ተማሩ እየኮነነ እየወገዘ የተሻለው ነገር አማራጭ እንደሌለ ልክ ወደፊት ኢትዮጵያ ልክ እንደ ተማረ ኃይል መገንባት እንዳለበትና ሰላም መማር ማስተማራችን በሰላም ማስቀጠል እንዳለብን የመጨረሻ ተማሪ ደረሰበታል።
በመጨረሻም ችግሩ ተከስተ ከተባለ ቀን ጀምሮ የባህር ዳር ከተማ ወጣቶች ተደራጅተው ከግቢ ወጡ ተማሪዎችን እንዲሁም ግቢውን በመጠበቅ ላደረጉት ትብብር ዩኒቨርሲቲው ምስጋና አቅርቧል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገበው እናመሰግናለን። በተመሳሳይ በወሎ ዩኒቨርሲቲ በአማራና ኦሮሞ ተማሪዎች መካከል ተፈጥሮ የነበረው ግጭት በርቅ መፈታቱ ተሰምቷል።
እናቶችና የሃይማኖት አባቶች ለርቁ መሳካት አብይ ሚና መጫወታቸው በተነገረለት የርቅ ስነ ስርዓት ላይ ዩኒቨርሲቲዎች ውስጥ ብጥብጥ ለመፍጠር የሚጥሩ አካላት ላይ ህጋዊ እርምጃ እንዲወሰድም ተጠይቋል። መስፍን አራጌ ዝርዝሩን እንዲያጋራናል።
ዩኒቨርሲቲው ለጊዜው አላወቁትም ባለው ምክንያት በተማሪዎች መካከል በተፈጠረ ግጭት የመማር ማስተማር ሂደቱ ከተቋረጠ አንድ ሳምንት ገደማ ሆኖታል። ችግሩ ከተፈጠረ ጊዜ አንስቶ የተጎዱትን በመንከባከብ ስጋት ውስጥ የገቡትን በማበረታታት ከግቢው ወጥተው የነበሩትንም በማስተናገድ ነገሮች ወደ ቀድሞ ይዞታቸው እንዲመለሱ ጥረት ሲደረግ ቆይቷል። ጥረቱ ከቀናት በኋላ ፍሬ አፍርቶ በኦሮሞና አማራ ተማሪዎች መካከል የተፈጠረው ውጥረት በእርቅ ትናንት ተፈቷል። ተማሪዎቹ ባወጡት ባለ 7 ነጥብ ያቋም መግለጫ ዩኒቨርሲቲዎችን በጥብጥ ማዕከል በማድረግ ለንጹሃን ሞት ምክንያት የሆኑ አፍራሽ እንቅስቃሴዎችን አውግዘዋል። ለእንደዚህ አይነት ተግባራት መከሰት ምክንያት የሆኑ አካላትም በህግ ሊጠየቁልን ይገባል የሚል መልእክት አስተላልፈዋል።
እኛ የዩኒቨርሲቲ ተማሪዎች ዓለም አቀፍ እውቀታችን እንዲጎለብትና እንዲሰፋ በአምሮ ልማት ላይ የማይነጥፍ ድጋፍን እንጂ በብሔር በሃይማኖትና በፖለቲካ ልዩነት እርስ በርስ ሊያፋጁን የሚጥሩትን መንግስት ከጎናችን ሆኖ እርምጃ እንዲወስድልን እንጠይቃለን።
የሁለቱም ብሔር ተማሪዎች የሚሉት አላቸው።
ቴዎድሮስ ይባላል። 3ኛ ነው ተማሪ እዚህ አገሪቱ ላይ በግጭት የሚተዳደሩ የገንዘብ ምንጫቸው ግጭት የሆነ የሰው ሞት መፈናቀል የሚያስደስታቸው በተለያዩ መንገዶች በተለይ ደግሞ ከአሁን ኮሮና ጀምሮ ዩኒቨርሲቲ ተማሪዎችን ህብረ ብሔራዊነት የሚታይባቸው ተቋማቶችን ለግጭት በማመቻቸት የራሳቸው ፐርፐስ በማመቻቸት የሰው ህይወት የሚጠፉ አካላት አሉ። የድሃ ልጅ ተምሮ ራሱንም ቤተሰቡንም እንዳያስተዳድር የተለያየ ጥረት ሲደረግ ቆይቷል። እነዚህ መንግስትም ከዚህ ጋር በተያያዘ የህግ የበላይነትን ከማስፈን ይልቅ በወደ ሰፊነት አጥፊዎች በብሔራቸው እየተደበቁ ቆይቷል።
አቡ ደምስ ይባላሉ። የሁለተኛ ዓመት ቋንቋ ተማሪ ነኝ። ሆስፒታል የተኙ የቆሰሉ ነበሩ። እነሱን ከጎናቸው ሆኑ ቤተሰቦቻቸው ሳይደርሱላቸው የዚህ አካባቢ ህብረተሰብ እናቶች ሆስፒታሉ ድረስ ገብቶ እያስታመሙ አንዳንድ ነገሮችን እየረዱ መብላት የማይችሉትን ህመምተኞችን ሾርባውን ላይ እያቀረቡ በሀሳብም ከጎናቸው ሆኑ ነው ያገኘዋቸው። በእርቁም ጊዜ ልጆቹ በመሀል የምግብ አድማ አድርጎ ነበረ። ያንንም አድማ ለማስቆም እናቶች መጥቶ ልጆቻችንን ለምኑ እራታቸውንም ምሳቸውንም እንዲበሉ ወደነበረ በት ሰላም እንድመለሱ ከፍተኛ ጥረት ስላደረጉ ነው ማመስገን ያለብኝ።
ችግሩ ከተከሰተ ወዲህ እናቶች ሁለት ጊዜ አልቀሰዋል። የመጀመሪያው ተጣሉትን ለማስታረቅ፣ ሁለተኛው ደግሞ ድካማቸው ፍሬ አፍርቶ የአንድ እናት ማህፀን ያበቀለቻቸው ሁለት ልጆች ዳግም በፍቅር ሲተቃቀፉ
እኛ ራሱ ስናለቅስ አብረውን ነው ያለቀሱት። በጣም አብረውን አለቀሱ። እግዚአብሔር ያክብራቸው። በጣም ነው የምንወዳቸው። አክብረውናል፣ እናከብራቸዋለን።
የወሎ ዩኒቨርሲቲ ፕሬዚዳንት ዶክተር አባተ ጌታሁን ይህን ይላሉ።
በዚህ አጋጣሚ ተፈናቅለው የሄዱ ተማሪዎች በ18 በአስቸኳይ እስከ ሰኞ ድረስ መጥተው ትምርታቸውን እንዲጀምሩ ኦሬዲ ተጀምሯል። ብዙ እንዳልፋቸው ከሰኞ በኋላ ከቀሩ እኛ ማንቀበል መሆኑን ለመግለጽ ወዳለሁኝ። የሚያሰጋ ነገር የለም። ሌላው ይሄንን አጋጣሚ ተጠቅሞ በሚያሳዝን ሁኔታ ከዚህ ከበር አካባቢ ከደሴ ከተማ ወደ ከሚሴ ከከሚሴ ወደ አዲስ አበባ እየወሰዱ የፖለቲካ ትርፍ ይመስለኛል ለማግኘት ልጆችን ሜዳ ላይ እየረጩ እንዲኮኑ ለማለት የሚሰሩ ሚዲያዎች አሉ። እነዚህ ስነ ምግባር የጎደላቸው ሚዲያዎች ለህዝብ ለሀገር ቢያስቡ በዛ አጋጣሚ መልእክት ለማስተላለፍ ፈልጋለሁ። በጣም የተማሩ ሰዎች ምንላቸው አሁን ትናንትና 5 ሰዓት አካባቢ ላይ ከትናንት ወዲያ እንደዚሁ 12 ሰዓት ላይ የውሸት ዜና ሲሰሩ ነበር አንዳንዶች። እኔ አላቅም ሚዲያ ማለት ለመልካም ነገር ነውና ህዝብን የሚያረጋጋ ነገር ነበር መስራት የለበረበት። ጥግ ለጥግ እየሄዱ ልጆችን እየለቀሙ ይመስል ዛሬ አሁን እንደዚሁ ተፈጥሯል። ትናንትና ወደ 43 የሚሆኑ ልጆች ቤተክርስቲያን ምናምን ይሄዱ ይያሉ ሻንጣ እየተቀበሉ መኪና የሚቀበሉ ደላሎች ተፈጥሯል። አሁን ዛሬ አፈናቃይ ደላሎች እነዚህ ወደ ሌላቸው እንዲመለሱ እንላለን።
ዩኒቨርሲቲው በመጪው ሰኞ ተማሪዎች ጠቅለለው እንዲገቡና በትምህርት ገበታቸው እንዲገኙ ያስተላለፈ ሲሆን በጥሪው ላይ ግን ትኩረት ቢደረግ የሚል አስተያየቶች ተሰንዝረዋል።
በፍራቻ ከትምህርታቸው ወደ ቤተሰቦቻቸው የገቡ ተማሪዎች አሉ። ከመግለጫው እንደሰማችሁት እስከ ሰኞ መግባት እንዳለባቸው ነው። በእርግጥ ይሄ ተሰጠው ጊዜ በቂ ላይሆን ይችላል። እስከ 800 ኪሎ ሜትር ርቀት ላይ ያሉ ተማሪዎች አሉ። ዩኒቨርሲቲውም መንግስትም ይሄንን ታሳቢ አድርጎ ተማሪዎቹ ካሉበት ወደ ግቢው እንዲመለሱ እንዲደረግ እንላለን።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ለእናንተ የሚደርሰውን ጋቢና ቪኦኤ ነው።
አሁን እንግዲህ ሄደን በዚህ ፕሮግራም ላይ በጣም ስኬታማ የሆኑ ወጣቶች እናስተዋውቃለን። ዛሬ ደግሞ አንድ ወጣት ይዘን መጣናል። ዮአዳን ጥላሁን ትባላለች። የፍላውለስ ኢቨንትስ መስራችና ስራ አስኪያጅ ናት። ኢትዮጵያ ውስጥና በተለያዩ የአፍሪካ ሀገራት ትልልቅ ዓለም አቀፍ ስብሰባዎችን በማዘጋጀትና በስኬት በማቅረብ ትታወቃለች። በቅርቡ ፎርብስ አፍሪካ የተመነደጉ ያሉ አፍሪካውያን ሴቶችና ስራዎቻቸው በሚለው ገጽ ውስጥ ይዟት ወጥቷል። ከአንቺ ጋር ነው እንግዲህ ቆይታ ያደረገችው። የዮአዳንና የአንቺን ቆይታ በመቀጠል እንሰማለን።
ዮአዳን ጥላሁን ተወልዳ ያደገችው አዲስ አበባ ነው። ለከፍተኛ ትምህርት ወደ አሜሪካን ሀገር ሄዳ የመጀመሪያና ሁለተኛ ዲግሪዋን ኢንተርናሽናል ቢዝነስ ማኔጅመንት ሰርታ ነዋሪነቷን በዛው አሜሪካን ሀገር አድርጋ ነበር። በአሜሪካን ሀገር ኑሮዋ እሷና ጓደኞቿ በነበራቸው የትምህርት ደረጃ ጥሩ ተከፋይ ቢሆኑም ዳሩ ግን ገንዘብ ያጥራቸው እንደነበር ታስታውሳለች። ስለዚህም ተጨማሪ ገንዘብ ለማግኘት ሲባል በትርፍ ጊዜ የሚሰሩት ስራ ፍለጋ ገቡ። የሚወዷቸውን ነገሮች ማሰብ ጀመሩ። አብዛኛውን ጊዜያቸውን የሚያሳልፉት በተለያዩ አፍሪካ ነክ ጉዳዮች ላይ የሚዘጋጁ ዝግጅቶች ላይ በመሳተፍም ስለነበረ እዛ ላይ ከሚያዩት ችግሮች በመነሳት እንደዚህ አይነት ፕሮግራሞችን ለምን አናዘጋጅም በማለት በዛው በዋሽንግተን ዲሲ አካባቢው ልዩ ልዩ ዝግጅቶችን ማዘጋጀት ጀመረ።
ፍላውለስ ኢቨንትስ ፍሬንድ አቆጣጠር በ2004 ላይ ካፌ ቁጭ ብለን የተፈጠረች ትንሽ ካምፓኒ ነበረች። ፋሽን ሾው አለ ሲባል ልደታል ሴኛው ፕላን እናገርላችሁ በማለትም የተወሰነ ኢቨንቶች ሰራን። እየተጨመረ እየሰራን ብሄድን ቁጥር አንድ ሁለት ጓደኞቻችን በጭራሽ ያልተሰማቸው ተውት ማለት ነው። በአዲስ አበባ ስመጣ መጀመሪያ ከ5 ዓመት በኋላ ስለነበረ አመጣጤ እንደዚሁ አዲስ አበባ ምን ትመስላለች ተመልሼስ መኖር እችላለሁ የሚለውን ለማየት ብቻ ነበረ። ሰው ለሁለት ወር እረፍት ሁለት ልጆች ይዤ ነበር የመጣሁት። ባለቤቴ ይመላለስ ስለነበረ ያካት ነበረ። መጥቼ ሁለት ሶስት ሳምንት እንደቆየሁ ቤቴ ገባሁ የሚለው ፊሊንግ ለመጀመሪያ ጊዜ ከ5 ዓመት በኋላ ተሰማኝ። ምክንያቱም አሜሪካ ነገር ሁሉ ጊዜ ኗሪም በሆነበት እንደ እንግድነት ነበር የሚሰማኝ። በቃ አንድ ቀን ኑሮ ይጀምራል። ከዛ ግን የራሴን ስራ ለመስራት ሳይሆን ተቀጥሬ ለመስራት ነበራል። ጓደኞች ጋር ሄጄ እሺ የት ልቀጠር እችላለሁ የልሲ ተማሪም ስለነበርኩት እንጂ በጭራሽ የራሴን ስራ ስራሉ እያለሰት ነበር። እና አሜሪካ ነገር ያቆኝ የነበሩ ኢቨንት ትሰሪያለሽ አይደል እንዲአንዳንድ ሽን ለምን 100% ይዘሽ አትቀጥል በሚል አነሳስቶኝ ነው እንጂ ምንም ሀሳብም አልነበረኝም።
ሀሳቦች ሲሳኩ የሰዎች ህልሞች እውን ሲሆኑና ነገሮች ሲቀናጁ ማየት ከፍተኛ የሆነ መነቃቃትን እንደሚፈጥርባት የምትናገረው ዮአዳን ፕሮግራሞችን ማዘጋጀት ማለት አዳራሽ መከራየትና አበባ ማቅረብ እንዳልሆነና ፕሮግራም ማዘጋጀት ማለት ከዚህ ጋር ተያያዥነት እንደሌለው ትናገራለች።
ዛሬ 11 ዓመት ብዙ ይሄን የሚሰራ ኩባንያዎች አልነበሩ። የሁሉም የተለያዩ ካምፓኒዎች በራሳቸው እይታ ይሰሩታል። ለእኛ ግን በፍላውለስ ደረጃ አንድ ወደ ኢትዮጵያ ከመጣው በኋላ ሰርደት ና የሚባለው ታውቋቸው የኔ ባህሪ ከእሱ ጋር ብዙ ስለማይዋሀድ ማለት ነው። ሰርክ ምናምን ስታረጊ በጣም ማባበል መቻል አለብሽ። ሰውን ወደ ስብሰባዎች ና ኮንፈረንሶች ፎከስ አረጉ ማለት ነው። የኮርፖሬት ሚቲንጎች ና ኮንፈረንሶችን ማዘጋጀት ማለት በእኛ እይታ ይህን ስብሰባ ለማዘጋጀት ስትፈልጉ ሀሳቡ ምንድን ነው ከሚለው ጀምረን ነው ጋር የምንቀበላቸው። ለምሳሌ ጤና ነክ የሆነ ስብሰባ ማዘጋጀት ነው የምንፈልገው፣ ይሄን ያህል ሰው እንጠራለን፣ ይሉና ከዛ ብዙም ሀሳብ ላይ ኖራቸው ይችላል። ስለዚህ የኛ አማካሪ ባጀታችሁ ምን ይመስላል? የኛው ቢዝነሱ ሰባታችሁ ታርጉት የትኛው ይጠቅማል የትኛው ይጎዳችኋል? ከሀሳባችሁ የስብሰባ ዲቴሎች ተነስተን የሚመቸው ግን ዘመብ ለሚሆነ ቦታ ያምራል በማለት መሆን እንደማይችል እናማክራለን። አማራጮችም እንሰጣለን። መጋበዝ የሚፈልጉ ሰዎች ካሉ አብረን ቁጭ ብለን አይተን ማ ለዚህ ነገር ይመለከተዋል ማ መጋበዝ አለበት የሚለውን እናያለን። ኮንፈረንሱን እንዴት ማካሄድ እንደሚፈልጉ በሌክቸር ቤዝድ ነው ወይስ በንግግር መልክ ነው ወይስ ሞር ቪዲዮ በማሳየት ነው? ይሄ ሁሉ ከአዘጋጆቹ ብቻ ሳይሆን ያንን ስብሰባ የሚያዳምጡትን ሰዎች በሁለቱም እይታ እያየን ነው የምናማክራቸው። ስብሰባ ማዘጋጀት በሚፈልጉበት ጊዜ ያለውንንም ቴክኖሎጂ ማጣመር መቻል አለብን ማለት ነው። ዴኮሬሽን ሲባል እኛም ስራ ጋር ስለማይደስ አይለንም እና በዛ ላይ ነው ብዙ ገንዘብ ይባክናል። እንደነ ነገሮች ላይ ስብሰባ ላይ አበባ ኖረ አልኖረ ብዙ ሰው ዞሮ ብሎ ያየው። ከአበባ ይልቅ ለምን የካምፓኒያቸውን መሴጅ ወይ የኮንፈረንሱን መሴጅ በባነር በኩል አናደርገውም? ልክ ከጎናቸው ቆመን ነው የምንሰራው።
ፍላውለስ ኢቨንትስ ኢትዮጵያ ውስጥ ብቻ ሳይሆን ወደ ተለያዩ የአፍሪካ ሀገራት በመሻገርም ዓለም አቀፍ ስብሰባዎችን እያዘጋጀ ይገኛል። ኢትዮጵያ ውስጥ ያለውን ስብሰባ ማዘጋጀት የሚል አስተሳሰብና ማዘጋጀትና የኢቨንት ገበያ አስተሳሰብን ለውጠነዋል ትላለች።
በፍሎርስ ደረጃ አትሊስት አንድ የሰርቪሱን ኢቨንት ማዘጋጀቱ ምን መስመር አለበት የሚለውን ኦልሞስት እንደማስተማራር ማርኬቱ ማለት እንደዚህ ብዙ ጊዜ በቀላሉ ነው የሚታየው። ግን በእኛ አሰራር በኩል በመስራታችንና አንድ ቀን በስንፍና አንድ ቀን በጉብዝና ሳይሆን ሁልጊዜ በአንድ አይነት መልኩ በመስራታችን ምክንያት የኢቨንትን ማርኬቱን ያሰፋ ነው ይመስለኛል። ኢንተርናሽናል ክላይንት ተስማቶ አዲስ አበባ ላይ አንድ ባንክ ከኛ ጋር ካዘጋጁ በኋላ አቀራረባችን ስራ አሰራራችን በተለያየ ደረጃ ያዩትና ሩዋንዳ ደግሞ የሚቀጥለው አመት ይደረል እዛ ፍሪጋ ስለታረጉልን ትችላላችሁ ወይ በሚል ግፊት ነው ሰው ነው የቀጣ መስጠት።
ዮአዳን ለወጣቶች ከልምድሽና ከስኬትሽ ተነስተሽ ምን ትያቸዋለሽ ስልጠይቂያት ተከታዩን ምላሽ ሰጥታኛለች።
አሁን በተለይ ያሉት ወጣቶች የሚገርሙ አይነት ሀሳቦች ይዘው ይቀርባሉ ወደ ስራ አለ። የምለው አንድ ተቀጥሮ መስራትንና የስራን ማክበር ትንሽ ቢያዩ ጥሩ ነው። ምክንያቱም ተቀጥሮ መስራት ማለት እንደሆነ ስናየው የራሳችንን ስራ ስንጀምር ያለውንም ክብደት የማመዛዘን ችሎታ ይኖረናል። ትምህርት አለም ላይም ሆነው ስራ ቢሰሩ በነፃም ቢሆን ስራ አለም ላይ ምን አለ የሚለውን ገብቶ ቢያዩበት ጥሩ ነው። ስራን ማክበር በጣም አስፈላጊ ነው። ሀቀኛ መሆን ይሄ አሁን በተለይ በኢትዮጵያ ላይ ዛሬ ትንሽ ሆነን ነገ ሚሊዮነር የምንሆነው ነገር ሜቢ 0.001% መሆን ቢሆን ነው። አብዛኛው ሰው ከምርት ላይ ለሱ ፈክቶ የሚደርስበት እና ታታሪ ሰራተኛ መሆንን አለመፍራት።
ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየቀረበ ያለው። አሁን ደግሞ እስቲ ወደ ስፖርት ዓለሙ እንውሰዳችሁ። በጋና ብሎም በመላው የአፍሪካ ሀገር እግር ኳስ እጅግ ታዋቂ ስፖርት ነው። ሆኖም ይህ ውብ ጨዋታ ባሳለፍነው ዓመት በሙስና ቅሌት ምክንያት ጋና ውስጥ መልካም ስሙ እየጠፋ ነው። ከዚህ ጋር ተያይዞ ጨዋታዎች ተሰርዘዋል። አንዳንድ የእግር ኳስ ቡድኖችም በራቸውን ዘግተዋል።
በዚህ ሁሉ ውስጥ ግን አንድ የእግር ኳስ ክለብ እግር ኳስን ከማስተዋወቅ አልፎ ወጣቶችን ከጎዳና ህይወት ወደ ስፖርቱ እንዲመለሱ ያደረገ ነው። ስቴሲ ኖት ከአክራ የላከችውን ዘገባ ሀብታሙ ስዩም ያስደምጠናል።
ባሳለፍነው የአውሮፓውያን ዘመን ላይ የጨዋታዎችን ውጤት ለማስቀየር በማሰብ ዳኞች ጉቦ እንደሚቀበሉ ከታወቀ በኋላ የጋና የእግር ኳስ ማህበረሰብ በድንጋጤ ተመትቷል። የጋና የእግር ኳስ ፌዴሬሽን ስፖርቱን ከሙስና ለማጽዳት እየሞከረ ነው። አንዳንድ የእግር ኳስ ክለቦች ስራቸውን እስከ ማቆም፣ በራቸውን እስከ መዝጋት ደርሰዋል። አይዛክ አንሳህ የተወርዋሪ ኮከቦች ቡድን አጋር መስራች ነው። ባለን እጅግ አነስተኛ መንገድም ቢሆን ሰዎች እግር ኳስን መጫወት እንዲቀጥሉ ለማድረግ እየጣርን ነው። ባለፉት 2 ዓመታት በርካታ ክለቦች ተቋሞቻቸውን ዘግተዋል። ለምን? ምክንያቱም በማይደገፍና ሊቀጥል በማይችል መስክ ላይ ገንዘብ ማፍሰስ የሚፈልግ የለምና። ስለሆነም እግር ኳስ ተጫዋቾች በየቤታቸው ተቀምጠዋል። በቤታቸው ተቀምጠው ምን ይሰራሉ? በጠቦች ውስጥ ይሳተፋሉ? ወደ ጎዳናዎችም ይወጣሉ? ባለፈው ዓመት በተጋለጠው የሙስና ቅሌት ብዙ የጋና እግር ኳስ ተጫዋቾች ወደ ሌሎች ስራዎች እንዲሰማሩ ወይንም ሀገራቸውን ለቀው በሌሎች ሀገራት ውስጥ የሚገኙ ክለቦችን እንዲቀላቀሉ አስገድዷቸዋል። ለመስራቾች ቅርብ የሆኑ ጓደኞች፣ የቤተሰብ አባላትና የንግድ ቤቶች ልግስና የተወርዋሪ ኮከቦች ክለብ የ17 ዓመቱ ኢማኑኤል ካይ ቦፍረን የመሰሉ ወጣቶችን ለመርዳት አስችሎታል። በዙሪያችን ያለው ነገር ሁሉ ለእግር ኳስ ተጫዋች የተመቸ ነው። ስለሆነም ገንዘብ ለማግኘት ብለን ወደ ውጭ ማቅናት አላስፈልግንም። የምግብ አቅርቦትና የስልጣና መስፈሪያዎች አሏቸው። ሀገር መልቀቅ አስፈልግም ያለው ኢማኑኤል ቡድኑ ተጫዋቾች በአውሮፓ ለመልማዮች የሚታዩበትን ጨዋታዎች ያሰናዳል። ከአውሮፓውያን ተፎካካሪዎች ጋር ሲነጻጸሩ ከደሃ ቤተሰብና ጥቂቱ ብቻ ሙሉ ትጥቅ ቢኖራቸው ምቅሉ። የተወሰኑት የአውሮፓ ክለቦች ከተወርዋሪ ኮከቦች ተጫዋቾች መካከል የተወሰኑትን እስከ ማስፈረም ደርሰዋል። የጋናን እግር ኳስ ፌዴሬሽን እንደገና በማዋቀር ሂደት ውስጥ አንደኛው ተግባር አዲስ ፕሬዝዳንት ማግኘት ነው። ጠበቃ አማንዳ ክሊንተን ባይቀናቸውም ብቸኛዋ ሴት ተፎካካሪ ነበሩ። አማንዳ እንደሚሉት ተሰጥኦ ያላቸው ተጫዋቾች ይሳካላቸው ዘንድ እድሉን ማመቻቸት አስፈላጊ ነው።
Football has been a really good leveler.
በዓለም ላይ እግር ኳስ በጥሩ ሁኔታ ሁሉን እኩል አድራጊ ነገሮችን አስተካካይ ነው። ልክ እንደ ዘመናችን ተፋላሚዎች ልዩነት በሚፈጥርበት ስፍራ ሁሉ እድሉን ላጡ ሰዎች መልካም ማስተካከያ ሆኖ ቆይቷል።
የተወርዋሪ ኮከቦች ክለብ አጋር መስራች አንሳህ እንደሚሉት ወጣት ተጫዋቾች ተጨማሪ ድጋፍ ይፈልጋሉ። ተወርዋሪ ኮከቦችን ከሜዳ አልፎ በትምህርት ማገዝም ይፈልጋሉ። ትልቁ ግብ ግን በርካታ ተጫዋቾችን ባለም አቀፍ የስፖርት አውድማ ላይ ማየትና ጋና ውስጥ ለሚገኙ ተጫዋቾች ደግሞ የተሻለ ድጋፍ ማግኘት ነው። አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በትዊተርና በፌስቡክ ቪኦኤ አማሃሪክ ብላችሁ እንዲሁም ደግሞ በኢሜል አድራሻችን gabina@vnews.com ብላችሁ አስተያየታችሁን ላኩልን።
አብታሙ ስዩምና ኤደን ገረመው ከአቀናባሪያችን ሞክቢሊያ ቤሮ ጋር እስካሁን ድረስ አብረናችሁ ነበር። በዚሁ ተሰናበትን። ደህና ደሩ።
መልካም ምሽት።
Kun Radio Sagale Amerikati.